Good day.
አሁን የአገር ጉዳይ ተመልሰን
ተረካው ታሳቢ ቢሆንብን
ያንተ ነው አዲሱ ያድማጭ ነው ሆነ የሰማውልን
አረታው አሎላ ለነገሩ ልክ ነው እኮ ስሜቱ የኛ ብቻ አይመስለኝም የአገር ጉዳይ የማሳስበው ማናል
ትክክል ብለሃል የሰሞኑ ውሎና ክራሞት
አነጋጋሪ አሳሳቢና ሆነኛ መላየም ምሽዋን ገብገብ ያገርና የዙ ጉዳዮች ትኩስ ዜናና ወጎች
ዳግም የሚጎበኙበት አጋጣሚ ተፈጠረ።
ልክ ዛሬ አመት ነበር በተመሳሳይ ሁኔታ በራዲዮ መጽሔት ሳናፈልስ በተከታታይ ማቅረብ የጀመርነው።
በኢትዮጵያ ጉዳዮች የሚጽፉና በሚጠበቡባቸው ሙያ መስኮችም ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው የሚታወቁ
ባጭሩም ከኑሮ ባሻገር የሀገርና የህዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማህበረሰብ አባላትን ማነጋገሩን ቀጥለናል።
በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሑፎቻቸው በስፋት የሚታወቁ በቅርቡም በሌላ ፕሮግራም ያቀረብናቸው ሙሐዘ ጥበባት ዲያቆን ዳንኤል ክብረት ከቀዳሚዎቹ ተጋባዦች አንዱ ነበሩ።
ቀደም ብለን ያስተዋወቅነውን ሁለተኛውን እንግዳችንን አቶ ሀብታሙ አያሌውንም በአገር ጉዳይ ጋብዘነዋል።
የቀድሞ የአንድነት አቶ ሀብታሙ ለበርካታ ዓመታት ካሳለፈው እስር ተለቆ
በእስር ላይ በነበረበት ወቅት በደረሰበት ከፍተኛ የጤና መታወክ እጅግ ለበረታ ስቃይ መዳረጉንና
ወዲህ ወደ ዩናይትድ ስቴትስ መጥቶም ረዘም ላለ ጊዜ በሕክምና መረዳቱ ተዘግቧል።
በእስር ወቅት የደረሰበትን እጅግ አስከፊ እንግልትና ስቃይ እንዲሁም በሌሎች እስረኞች ላይ ሲደርስ የተመለከተውን የአሜሪካ ድምጽ በገለጸበት ወቅት
በብዙዎች ዘንድ ከፍ ያለ ቁጣ መቀስቀስና ብዙም ማነጋገሩ የሚታወስ ነው።
በሚሊዮኖች ላይ የሚደርስ ቀጣይ መከራ ማቆሚያ የሌለው ብጥብጥ ግን መልስ አይደለም።
የተሻለ እንዲመጣም ከሁሉ አስቀድሞ ዛሬ ልንነጋገር ይገባል ነው የሚለው።
መልካም
ባገር ጉዳይ ጋብዘናቸዋል። ጥሩ ይታችሁ። ሙሐዘ ጥበባት ዲያቆን ዳንኤል ክብረት ከአዲስ አበባ አይደለም ዛሬ የምለው ከዚሁ ከዩናይትድ ስቴትስ ከአትላንታ ከተማ ነው። ሀብታሙ አያሌው ቆይታ እዚህ ዲቲም ቢሆን ወደ ዳላስ ቴክሳስ ተጉዘሃል። ሞቅ ወዳለው አካባቢ እንኳን ደህና መጣችሁ ወደ ራዲዮ መጽሔት በድጋሚ።
እንኳን ደህና ቆያችሁን።
እንኳን ደህና ቆያችሁን አለ አዲሱ።
አመሰግናለሁ። የሀገር ጉዳይ እንለዋለን እንዲህ የሚያነጋግሩ የሚያሳስቡ ጉዳዮች ሲኖሩ የምንጎበኘው ነው። ባለፈው አመት የጀመረው ይህ ፕሮግራማችን ተመልሶ መጥቷል። እስኪ መላ የሚባሉትን ጨምሮ የተለያዩ ሐሳቦችን ከመፈንጠቃችሁ በፊት ሁልጊዜ እንደምናደርገው መሰረቱን ከመገምገም እንደርደር። እናንተ እንደምትረዱት ዛሬ ሀገሪቱ ያለችበት ሁኔታ እንዴት ትገመግማላችሁ? ዲያቆን ዳንኤል ክብረት ወዲህ ወደ ዩናይትድ ስቴትስ ከመጣ ጥቂት ቀናት ናቸው የተቆጠሩትና ምናልባትም ከትኩሳቱም አራክ ሊሆን ይችላል። ምን ይታያል? ምን አይነት አሳሳቢ ነገር አለ?
እኔ እዛም በነበርኩበት ጊዜ በደንብ ግራ ቀኝ ያለው ሁኔታ በጣም ከታተለው ነበር እና ሳየው አገሪቱ አሁን ይምድ ነው ይባል የጭንቅ አማላጅ የሚፈልግበት ሰዓት ነው እና ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ምንም ውስጡን በደንብ ልናውቀው ባንችል ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን። አገሪቱን በሚመሩት ኃይሎች አካባቢ የግጭቶች አፈታት ላይ የምናያቸው ነገሮች አሉ። አሁን በሶማሌ ክልልና በኦሮሚያ ክልል መካከል የተፈጠረው ጉዳይ በእውነት ከዚህ በፊት የምናውቀው እንደዚህ አይነት ነገር በኢትዮጵያና በሶማሌ አገሮች መካከል ሲፈጠር ነው። እንደዛ በኢትዮጵያና በኤርትራ እንደ ሀገር በቆሙ ሁለት ኃይሎች መካከል ሲፈጠር ያየናቸው ነገሮች አሁን በክልሎች መካከል እየተፈጠሩ እያየን ነው። የዛሬ 20 ምናምን ዓመት እንዲህ አይነት ነገሮች ተጀማምረው ነበር። እገሌ ይውጣልን፣ እገሌ ከኛ ጋር መኖር የለበትም፣ ከዚህ በፊት እንዲህ አድርጎናል፣ ይውጣ ይውጣ የሚባሉ ነገሮች ብዙዎች ከየክልሎቹ እየወጡ ለመፍትሄ በትክክል ሳይሰጣቸው ዝም እየተባለ አንዳንዶቹ ጊዜያዊ መፍትሄ ብቻ እየተሰጣቸው ልማድ ሆነው አሰራር ሆነው ይህን ያደረጉት ሰዎችም ራሳቸውን እንደ ጀግኖች እንዲቆጥሩ፣ ይሄ የተደረገባቸው ሰዎች ራሳቸውን እንደ በደለኞች እንዲቆጥሩ እየተደረገ የተፈጠረው ነገር ዛሬ የማይመለስበት ደረጃ ላይ ደርሷል። አሁን በክልሎች መካከል ያለው ግጭት በሁለት ሀገሮች መካከል ያለ ግጭት እስኪመስል ድረስ ፕሮፓጋንዳውን ስንሰማ፣ የህዝብ ግንኙነት ሰዎች የሚገልጹን ስንሰማ፣ ሁለት ጦርነት ውስጥ የገቡ ሀገሮች የሚሰጡት የፕሮፓጋንዳ መልስና ጥያቄ አይነት ሆኖ ስናየው፣ ለተጎዱት ሰዎች ከሚሰጠው ትኩረት ይልቅ ለፕሮፓጋንዳ የሚሰጠው ትኩረት ሲያየል ስናየው አገሪቱ ምንድን ሊሆነች ነው ማለት 9 ክልሎች ወይም ስቴትስ ነው የገነባ ነው 9 ሀገሮች ነው
የነሃል ተራርቀናል ወይ ብሎ እንዲጠይቁ ምን ይጋጥማል?
አገር ነው ወይ እየተገነባ ያለው? ሰሞኑን አንተ ማይተው ሊሆን ይችላል፣ ለምሳሌ የሃይ ስኩል መልቀቂያ ፈተና ያስተምሩ ልጆች ወደ 400 የሚጠጉት ኢትዮጵያውያን አይደለንም ብለው ሞልተዋል ብሎ ትምህርት ሚኒስቴር አወጣ። ምን ማለት ነው? የልጆቹ አልገረሙኝ። በቃ ሲነገራቸው የኖር ነው ብሔር አገር ነው። ብሔረሰብ ደግሞ የሰው አገር ማለት ነው። ስለዚህ ይሄ ሲነገራቸው የኖሩት ልጆች ሀገር ኢትዮጵያ አይደለችም ቢሉ ብዙም የሚገርም አይደለም። የዘራ ነው አፍርቷል ማለት። ስለዚህ እንግዲህ በድፍረት ወጥተው የተናገሩት ልጆች ናቸው። ሌሎቹ ኢትዮጵያ ናት ብለው የሞሉት ሰዎች አይ ለትምህርት ቤት እንዲመድቡኝ ኮሌጅ እንድገባ እንደው ችግሩን ላለመጋፈጥ ብለው ነው የሞሉት ሰው ነው ብለው የሚለው ራሱ ደግሞ አጠያቂ ነው። እና እነዚህ ነገሮች ወዴት እየሄዱ እንደሆነ ያሳየን ነው። እና እኔ ኢትዮጵያ ጭንቅ አማላጅ የምትፈልግበት ሰዓት ላይ ናት።
የጭንቅ አማላጅ የምትፈልግበት የሚመስል ሁኔታ ነው ብለሃል ዲያቆን ዳንኤል። በእርግጥ የሚያነጋግር የሚያሳስብ ነው። ከማይመለስበት ቦታ የደረሰ ጥያቄ ይልቁንም ደግሞ ዘውግን መሰረት ያደረጉ ፍላጎቶች ከሀገር ፍላጎት ከሀገር ማንነት መብለጣቸው የማንነትን ጉዳይ ራሱ ጥያቄ ውስጥ ማስገባታቸውን ተቃቅፈሃል። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን በየቤታቸው እንዲነጋገሩበት የከፋ ሁኔታ ከመምጣቱ በፊት አሁን እድሉ እያለ ሊደረጉ የሚችሉ ነገሮች ላይ ትኩረት እንዲሰጥም ጭምር ነው እና እናንተ ተሰሚነት ያላችሁ በየፊናችሁ በአገር ጉዳይ ላይ የነቃ ተሳትፎ የምታደርጉ ሁለት እንግዶቼ አድማጮች ከእናንተ ጋር እንዲወያዩ ጋብዛለሁ። ሀብታሙ ወደ አንተ ልምጣ። መንደርደሪያው ላይ ስለ አንተ እንናገራለን። እኔና አዲሱ የቅርብ ጊዜ ትዝታ ነው። ብዙ በደሎች የደረሱብህ ወጣት ነህ። በአገር ጉዳይ ያገባኛል፣ ለውጥ ላመጣ እችላለሁ በሚል ባለፍክበት ሂደት ውስጥ ለመስማት እንኳን የሚዘገንኑ አጋጣሚዎችን አልፈህ ዛሬ ግን የምትሰብከው ከዚህ ቀደም በተደጋጋሚ ተነጋግረናል እንደሚቆረቆር ዜጋ ሊመጣ የሚችለውን አደጋ በስጋት የሚያይ እንጂ በጥላቻ የሚንጸባረቅ ሀሳብ አይደለም እና ቅድሚያ ላመሰግንህ እፈልጋለሁ። እስኪ በቀጥታ ለዲያቆን ዳንኤል ክብረት ያነሳሁት ለአንተም ባጭሩ አንተ እንዴት ትገመግመዋለህ? ዛሬ ቅዳሜ ላይ ሆነን ነገ በሚተላለፈው ፕሮግራማችን ላይ ሳነጋግራችሁ የፓርላማው አፈ ጉባኤ የመልቀቂያ ደብዳቤ ለፌዴራል መንግስቱ ማስገባታቸውን የሚገልጽ ዜና ወጥቷል። ከርቀትም ቢሆን የፖለቲካውን ትኩሳት በጠበቀ ስሜት የምትከታተል ነህና እንዴት ትገመግመዋለህ ሀብታሙ?
አመሰግናለሁ አሉላ። እኔ ቅድም ዲያቆን ዳንኤል እንዳለው ኢትዮጵያ በጣም እጅግ በጣም ፈታኝ ሁኔታ ላይ እንዳለች ይሰማኛል። እንደው የአለቃ አያሌውን ንግግር ተውሼ መልህቋን የምትጥልበት አጣ ማዕበል ከወዲያ ወዲህ የሚያላጋት መቼ በምን ሁኔታ እንደምትፈጥም ወይም ምን አይነት አደጋ ሊደርስባት እንደሚችል በውል ለመለየት የሚቸግር ግን አደገኛ ሁኔታ ላይ ያለች ሀገር እንደሆነች ግልጽ ነውና ቅድም የተነሳው በህዝብ መካከል የሚነሳው ግጭት በብሔረሰብ መካከል ቅድም እንደተባለው 9 ክልልና 2 ከተማ አስተዳደር አለ። ግን 9 ሀገርና 2 ሌላ ከተማ አስተዳደሮች ያሉበት ሀገር ሆኗል። በ9ኙ ብቻ መካከል ሳይሆን ወይም በ9ኙ ክልልና በ2ቱ ከተማ አስተዳደር ብቻ ሳይሆን ራሳቸው ክልሉ በራሱ ያለው ችግር እጅግ በጣም ሰፊ ነው። አንድ የሚያደርገንን በሙሉ ያጣንበት ወቅት ስለሆነ አጣን ስል ያ ሙሉ በሙሉ ከውስጣችን ጠፍቷል ሳይሆን ባለፉት 26 ዓመታት የተዘራው በቁላል ያለው ዳንኤል ልክ ነው። 26 ዓመታት ሙሉ የሚያስተሳስረንን ከልዩነታችን የሚበልጠውን አንድነታችንን አጥተን በልዩነታችን ያገኘነውን ሀብት በአግባቡ መጠቀም ሲኖርብን የሄድንበት ርቀት የበለጠ ልዩነታችንን እያደመቅን አንድ የሚያደርገንን እያጠፋን በታሪክ ውስጥ በጎውንም መጥፎውንም አብረን ያሳለፍናቸውን ሁሉ ትተን የጨቋኝ ብሔርና የተጨቋኝ ብሔረሰቦች ልቦለድ ፈጥረን በዚህ የፖለቲካ ሂደት ውስጥ ማለፋችን ሂዶ ሂዶ አሁን ያመጣው ሁኔታ ማንም በቀላሉ ሊመልሰው የማይችል እንደሆነ ይታያልና የሀገር ሽማግሌዎች፣ የሃይማኖት መሪዎች ያጣንበት ሁኔታ ተቋማቱ በሙሉ ለፖለቲካ ዓላማ በመዋላቸው ወደ ከፍታው እና በጣም አስቸጋሪ ወደሚሆነው ችግር እንኳን አገሪቷ እንደው ጥልቅ ብላ ከዚህ ወደ ባሰው ብትሄድ ኧረ ግድ የለም ተው ብሎ የሚናገር የሚደመጥ እንኳን እያጣን ያለንበት ሁኔታ በጣም አሳዛኝ እንደሆነ ይታየኛል። እኔ በአጠቃላይ በመጨረሻ ያነሳኸው የፓርላማው አፈ ጉባኤ አቶ አባዱላ ገመዳ የስራ መልቀቅ ከመንግስት ግልጽ የሆነ ነገር እስከዚህ ሰዓት አልሰማሁም፣ ግን በሚዲያዎች በተለያየ መልኩ ይነሳል እና ይሄ ለእኔ የሚያሳየኝ ስርዓቱ እንደ ስርዓት ችግሮችን ተነጋግሮ መፍታት ያለመቻሉ በዚህ በተለመደው ችግርን በኃይል መፍታትና የተለየ አመለካከት ያላቸውን ማሰር፣ መግደል፣ ማሰደድ የነበረው ባለፉት 26 ዓመታት አሁን ያ አምባገነናዊ ጠባይ በፓርቲ ውስጥም በከፍተኛ ሁኔታ እየተስፋፋ በመሄዱ ፓርቲው በንግግር ችግሮችን መፍታት የሚችልበትን ድል በሙሉ ያጣ መሆኑና የመጨረሻው ሰዓት ሲደርስ ለቁጥጥር የማይመች ሁኔታዎች እየተፈጠሩ እንደሆነ ማሳያ ሆኖ ነው የሚታየኝ። በእውነቱ አፈጉባኤው ከሥራ ለመልቀቅ አቅርበው ከሆነ በእኔ እምነት የዘገየ ነው። እንደው ሌሎቹም ይህንኑ ነው ማድረግ ያለባቸው። አገር ለዚህ አደጋ ከተጋረጠች በኋላ በሌላ ዓለማት ቢሆን እንደሚታወቀው በትንንሽ ችግሮች ሁሉ በኃላፊነቴን አልተወጣውም ብለው ወደ ኋላ ይመለሳሉና በአመት 600-800 ሰው በሀገሪቷ ውስጥ ሲገደል ወታደራዊ መሪዎች፣ የሲቪል መሪዎች በሙሉ በጉዳዩ ላይ ሪዛይን ማድረግ፣ የሃይማኖት መሪዎች መንግስታችንን መጠበቅ አልቻልንም ብለው ማቅለብ ሰው ወደ ማልቀስ መሄድ የነበረባቸው ወቅት ነበረ። ግን ይሄ አልሆነምና በጣም አደገኛ ሁኔታ ይታየኛል በኔ በኩል።
መልካም እንግዲህ ስጋታችሁ ለከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው። ምስቅልቅል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይሄ የሚታለፍ ይሆናል የሚል ተስፋ ማሳደሩን ባንድ ልብዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ በሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሐሳቦችን ደግሞ ፈንጠቅና አድርግ። ዲያቆን ዳንኤል ወደ አንተ ነው የምመጣው። የዛሬ አመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ ይበረታበት አሁንም እናየውን አይነት ዘውግም መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድሮ ሄደዋልና ያ እንዳይደገምስ በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ አንዱ ሌላውን አብሮ ተዋልዶ የኖሩ ህዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትን መሰረት መለወጥ እንዳይችሉ ምንድነው አንድ ዜጋ ማሰብ ያለበት?